ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
መሰንበቻውን አንድ ስመጥር የብዕር ሰው አጣን።
ነቢይ እንደ ምንም እኩያ የሌለው ተርጓሚ ነበሩ።
ትልቁ የእሱ ስጦታ ከባድ ነገርን በቀልድ የመግለጽ ችሎታው በጣም ይገርመኝ ነበረ።
በቁም ማክበርም እንደ በጣም ደስ የሚለኝ አንዱ ነገር በአካል መጥቶ በጣይቶ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎችን አንብበን እንደዛ ነው ነቢይን ማቀው። ስራው ይበልጥ ቅርቤ ነው በአካል አሳለፍኩት።
ገጣሚ፣ ጸሐፊ ተውኔት፣ ደራሲና ተርጓሚ ነው።
ጥቁር ነጭና ግራጫ እንዲሁም ስውር ስፌት አንድና ሁለት የተባሉ የግጥም መድብሎችን ለንባብ አብቅቷል።
ተወዳጅ ተከታታይ የቴሌቪዥን ድራማ ጽፏል፣ በተዋናይነትም ተሳትፏል።
የመድረክ ተውኔቶችንና በዓለም ዙሪያ ከፍተኛ ተነባቢነት ያተረፈ መጽሐፍ ተርጉሞ በማሳተም ለንባብ አብቅቷል።
ባለፈው ሳምንት አጋማሽ ላይ ከዚህ ዓለም በሞት የተለየው ሁለገቡ ከያኒ ነብይ መኮንን
በመግቢያችን የሰማችኋቸውም ለስራዎቹ ቅርብ የሆኑ ሶስት የነቢይ ወዳጆች እውቅ ከያንያን አበበ ባልቻ፣ ከበደች ተክለአብና ዓለም ፀሐይ ወዳጆ ናቸው።
ሕይወትና ስራውን ለመዘከር በተሰናዳው ዝግጅታችን አብረውን ያመሻሉ።
የውሃ ነገር እንደ ጥሙ ያንገበግባል፣ ዛሬም ብዙም ያነጋግራል። ከወዴት ይደረሳል እያስባለ
ስር በሰደደው የውሃ እጥረት ዙሪያ የችግሩን ጥናት የሚፈትሽ ጥናታዊ ግምገማቸውን ይዘው
አዲስ አበባን ውሃ ጥማት በሚል ርዕስ ባዘጋጀነው ውይይት ላይ ቀደም ሲል የተሳተፉ ሁለት ከፍተኛ የውሃ ጉዳይ አዋቂዎች ዶክተር ጥሩሰው አሰፋ እና ዶክተር ፈቃዱ ሞረዳ
በተለያዩ የኢትዮጵያ ጉዳዮች በሚደረጉ ጥናቶች ባለሙያዎችን የሚያሳትፈው የበጎ አድራጎት ድርጅታቸው ተጠሪ ከሆኑት ከአቶ ሳምሶን ደምሴ ተፈራ ጋር
ዛሬ ደግሞ በአንድ የመንግስታቱ ድርጅት ጉባኤ ላይ ያቀረቡትን ሁነኛ መፍትሄ የሚያስገኝ ጥናታቸውን ለምንፈትሽበት ውይይት ተመልሰዋል።
እሁድ ሰኔ 30 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ሐማስ የተኩስ አቁም ለማድረግ የእስራኤልን ምላሽ እየተጠባበቅኩ ነው አለ። ሁለት የእስላማዊ ታጣቂ ቡድን ሐማስ ባለስልጣናት ከተጀመረ 9 ወራት የሞሉትን የጋዛን ጦርነት ለማስቆም ቁልፍ አጋር የሆነችው ዩናይትድ ስቴትስ ያቀረበችውን ሐሳብ መቀበሉንና ተኩሱ ለማቆም የእስራኤልን ምላሽ በመጠባበቅ ላይ መሆኑን ዛሬ እሁድ አስታውቀዋል። ከሁለቱ የሐማስ ባለስልጣናት መካከል ስማቸው እንዳይጠቀስ የጠየቁት አንደኛው ባለስልጣን ምላሻችንን ለአስታራቂዎቹ ሰጥተናል፣ አሁን የወራሪዎቹ ምላሽ ለመስማት እየተጠባበቅን ነው ብለዋል። የፍልስጤምን ሰርጥ በተመለከተ 3 ደረጃዎች ያሉት እቅድ በግንቦት ወር መጨረሻ ላይ በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የቀረበ ሲሆን ካታርና ግብጽ እያሸማገሉ ይገኛሉ። እቅዱ ጦርነቱን ለማስቆምና በሐማስ ተይዘው የነበሩትን 120 የሚጠጉ የእስራኤል ታጋቾችን ነጻ ለማውጣት ያለመ ነው። ጋዛን የተቆጣጠረው ሐማስ ቀድሞ ስምምነት ከመፈረሙ በፊት እስራኤል በመጀመሪያ ለዘላቂ የተኩስ አቁም ቃል እንድትገባ አስቀምጦት የነበረውን ቁልፍ ጥያቄ ውድቅ አድርጓል። በአንጻሩ በመጀመሪያዎቹ 6 ሳምንታት ድርድሮቹ እንዲሳኩ እንደሚጥር መናገሩን ከአንድ ማንነታቸው እንዳይገለጽ ከጠየቁ የሐማስ ምንጭ በግል ውይይት መናገራቸውን ትላንት ቅዳሜ ሮይተርስ ዘግቧል። ለሰላም ጥረቱ ቅርበት ያላቸው አንድ ሌላ የፍልስጤም ባለስልጣን ሐሳቡን እስራኤል ከተቀበለች ወደ ስምምነት ማዕቀፍ ሊያመራ እንደሚችልና ጦርነቱ ሊያቆም እንደሚችል ተናግረዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ድርድሩ በዚህ ሳምንት እንደሚቀጥል ቢናገሩም ዝርዝር የሆነ የጊዜ ገደብ አላስቀመጡም። ኔቶ በሩሲያና ሰሜን ኮሪያ ግንኙነት ዙሪያ ይወያያል። በዚህ ሳምንት የሚጀምረው የሰሜን አትላንቲክ ቃል ኪዳን ጦር ኔቶ ጉባኤ ከሚወያይባቸው ጉዳዮች መካከል በሩሲያና በሰሜን ኮሪያ መካከል እየተጠናከረ የመጣውን ወታደራዊ ትብብር ተከትሎ ከደቡብ ኮሪያና ከጃፓን ጋር የደህንነት ግንኙነትን ማጠናከርን የተመለከተው ዋነኛው ነው። ከመጪው ማክሰኞ ሐምሌ 2 እስከ ሐሙስ ሐምሌ 4 2016 ዓ.ም ድረስ 32 የኔቶ አባል ሀገራት መሪዎች ዋሽንግተን ዲሲ ይሰባሰባሉ። ስብሰባቸው ከሁለት አመታት በፊት ሩሲያ ዩክሬንን መውረሯን ተከትሎ አባል ሀገራቱ ለዩክሬን አጋርነታቸውን ለማሳየት ስለሚያደርጉት ወታደራዊ ድጋፍ ላይ የሚያተኩር ይሆናል። አልፎ አልፎ ኢንዶ ፓስፊክ በመባል የሚጠሩት አውስትራሊያ፣ ጃፓን፣ ኒውዚላንድና ደቡብ ኮሪያ በኔቶ ጉባኤ ላይ ተሳታፊ እንዲሆኑ ተጋብዘዋል። ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ በጉባኤው ትይዩ ውይይት ያደርጋሉ። የሩሲያው ፕሬዝዳንት ባለፈው ወር ላይ ከፒዮንግያንግ ጋር የመከላከያ ስምምነት ከተፈራረሙ በኋላ ሰሜን ኮሪያ በሩሲያ ይዞታ ስር በምትገኘው ዶኔትስክ የጦር መሐንዲሶችን እንደምትልክ ጥርጣሬዎች አሉ። የፔንታገን የህዝብ ግንኙነት ኃላፊ ፓትሪክ ሬደር በጎርጎሮሳውያኑ ሰኔ 25 በተካሄደ ጋዜጣዊ መግለጫ ላይ ዩናይትድ ስቴትስ ሰሜን ኮሪያ ወታደራዊ ኃይሎችን እንዳትልክ አስጠንቅቃለች አሉ ሲሆን፣ አያይዘውም በዩክሬን ላይ ህገወጥ በሆነው ጦርነት የመድፍ እራት ይሆናሉ ሲሉ ተናግረዋል። ከሁለት ቀናት በኋላ በጎርጎሮሳውያኑ ሰኔ 27 ሰሜን ኮሪያ በፍትሃዊው ጦርነት ሁልጊዜ ከሩሲያ ሰራዊት ጋር እናብራለን ስትል አስታውቃለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የህንዱ ጠቅላይ ሚኒስትር ወደ ሩሲያ ሊያቀኑ ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ነገ ሰኞ ለሁለት ቀናት ጉብኝት ሞስኮ ይገባሉ። ጉብኝቱ ሞስኮ ከቻይና ጋር ግንኙነቷን እያጠበቀች ባለችበት ወቅት የሚካሄድ ነው። የኒው ደልሂ የፖለቲካ ተንታኞች የመሪዎቹ ውይይት የሩሲያ የረዥም ጊዜ አጋር የነበረችው ህንድ ከዩናይትድ ስቴትስ ጋር ግንኙነቷ እየጠበቀ መጥቷል የሚለውን አመለካከት ለመቅረፍ ይረዳል ብለዋል። በኢንዶ ፓስፊክ ጥናቶች ላይ ያተኮረው የካሊንጋ ማዕከል መስራች የሆኑት ቺንታማኒ ማሃፓትራ ምንም እንኳን ሩሲያ ከቻይና ጋር ያላትን ግንኙነት ብታጠብቅም ህንድ ለደልሂና ሞስኮ ግንኙነት ትልቅ ዋጋ እንደምትሰጥና ሩሲያ ከቻይና ጋር የሚኖራት ግንኙነት ምንም አይነት ጫና እንደሌለው ማረጋገጥ ነው ሲሉ ለአሜሪካ ድምጽ ተናግረዋል። ጉባኤው ሩሲያ ዩክሬንን ከወረረች በኋላ የመጀመሪያው ሲሆን ኒው ዴልሂ ጦርነቱን ሳታወግዝና በሞስኮ ላይ ማዕቀብ የጣሉትን ምዕራባውያንም ባለመቀላቀል ገለልተኛ ሆና ቆይታለች። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እሁድ ሰኔ 30 2016 ዓ.ም በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት ድረስ አብረናችሁ እንቆያለን።
በርከት ያሉ ቅንብሮች ይዘናል። ወደ ዕለቱ ዝግጅቶች ከማምራታችን በፊት ግን አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
ለደራሲና ገጣሚ ነብይ መኮንን። ምን ነው ጀምበር በዛሬው ዕለት አይኗን ባንተ ጦት ከፈተች፣ ስምክን ነበር ብላ ጻፈች። የጻፍከው ተነቦ ሳያልቅ ክታብ መጻፍክን ከደነች፣ ብዕርህን አደረቀች ቀለምህን አነጠፈች። ምን ነው የጀመርነው መንገድ መንታ እንደሆነ ቀረ፣ ይገጥማል እንዳን አጠረ። ያለፍክበትን ጽልመት የሚያሸንፈው ብርሃን ሳቀህ፣ ለዛ የተካነው ቀልድህ ዛሬ ቀንዲሉን አጨለመ። ስቃይ ውስጥ ጥበብ የሚያየው የአይንህ ብርሃን ከሰመ። ከዘመን ጋር ትግል ይዘህ ጊዜ እድሜህን አሯሩጦ ያለ ወቅትህ እንዳስረጀህ፣ አንተም ጥበብን ከእጁ ነጥቀህ ያለ ጊዜዋ አሯርጠህ ከእድሜህ በላይ አብስለህ ላይ አድርሰህ ጊዜ ከቶም አይሽረውን የጥበብ እጽ አጸገየ። ምነው ጀንበር በዛሬ ዕለት አይኗን ባንተ ጦት ከፈተች ስምክን ነበር ብላ ጻፈች የአእምሮ ፍሬ ብዝሃ ምርት ኗሪ መሆኑን ያወቀች ጁላይ 3 2024 እንደ አውሮፓ አቆጣጠር ከበደች ተክላ
የሳምንቷ ምርጥ ባደረግናት ገጣሚና ሳሊ ከበደች ተክላብ ባለፈው ሳምንት አጋማሽ ከዚህ ዓለም በሞት ለተለየው ነብይ መኮንን መታሰቢያ በጻፈቻትና ባነበበችልን ነበር በተሰኘችው ግጥም ዝግጅታችንን ጀምረናል።
አሁን ደግሞ ቀዳሚዋን ስልት እናስከትል።
ገጣሚ ጸሐፊ ተውኔት ደራሲና ተርጓሚ ነው።
ጥቁር ነጭና ግራጫ እና ስውር ስፌት አንድና ሁለት የተባሉ የግጥም መድብሎችን ለንባብ አብቅቷል።
ባለ ጉዳይ የተባለውን ተወዳጅ የቴሌቪዥን ተከታታይ ድራማ ደርሶ በተዋናይነትም ጭምር ተሳትፏል።
ናትናኤል ጠቢቡና ጁሊየስ ቄሳር የተሰኙ ተውኔቶች ተርጉሟል። ባለካባና ባለዳባ በተሰኘው ተውኔት ላይም በተዋናይነት ተሳትፏል።
እንደ አውሮፓውያን የዘመን አቆጣጠር በ1936 የተጻፈውንና በአሜሪካ የእርስ በርስ ጦርነት ዘመን በነበረ ሁኔታ ላይ የሚያጠነጥነውን
የአሜሪካዊቱን ስመጥር ደራሲ የማርግሬት ሚሼልን ታሪክ ቀመስ ልቦለድ መጽሐፍ ጋን ዊዝ ዘ ዊንድን
የተማሪዎች እንቅስቃሴ በመባል ከሚታወቀው የፖለቲካ ጉዳይ ጋር በተያያዘ እስር ላይ በነበረባቸው በ1970ዎቹ
በሲጋራ መጠቅለያ ቁርጥራጭ ወረቀት ላይ ጽፎ እያሾለከ በማውጣት ከእስር ከወጣ በኋላ ነገም ሌላ ቀን ነው በሚል ርዕስ አሳትሞ ለንባብ አብቅቷል።
ባለፈው ሳምንት አጋማሽ ከዚህ ዓለም በሞት የተለየው ሁለገቡ ከያኒ ነብይ መኮንን
በመግቢያችን ከሰማችኋቸው ለስራዎቹ ቅርብ የሆኑ ዕውቅ ከያኒያን ጋር ሕይወትና ስራውን ለመዘከር ወደ ተሰናዳው ውይይት እንወሰዳችሁ።
እንግዶች የሶስታችሁንም አመሰግናለሁ። በጣም ለየት ባለ ሁኔታ ውስጥ ነው ያገኘኋችሁ እንጂ በየራሳችሁ የራዲዮ መጽሔት ፕሮግራማችን ተከታታዮች ሶስታችሁን አንድ ላይ አግኝተን አናውቅም። ምክንያት ይሁንን በቅርቡ ከዚህ ዓለም በሞት የተለየው በግልም በሙያም የቅርባችሁ የሆነው ነብይ መኮንን እውቅ ብዕረኛ ገጣሚ ነው። ሀሳብ ወለድ ድርሰት ደርሳል፣ ተውኔቶች ጽፏል፣ ጋዜጠኛ ነው፣ ተርጓሚ ነው። እንግዲህ ሁለገብ ብዕር ሰው ነው። አንድ ታላቅ ብዕረኛ ያጣን ይመስለኛል። በግላችሁም የቅርብ ወዳጃችሁ እንደሆነ አውቃለሁ። ሶስቱ እንግዶች ማናቸው ለምትሉኝ ራቅ ካለው ብጀምር እውቁ የመድረክ ሰው አበበ ባልቻ፣ ሌላዋ እውቅ የመድረክ ሰው ለምሳሌ ወዳጆና ሳሊና ገጣሚ ከበደች ተክላ፣ በቅድሚያ አመሰግናለሁ ስለተገኛችሁ።
እኛም እናመሰግናለን። እኔም አመሰግናለሁ።
እኛም እናመሰግናለሁ።
እናመሰግናለሁ።
የተወካ ነገር ውክልና ስላልሰጣችሁን እኛም ብዬ ለመናገር ስላልቻልኩ
ትኩስ ሀዘንም ቢሆን የኪነ ጥበብ ሰው ይልቁንም ደግሞ ህይወትና ስራውን በማወደስ በማክበር የምናደርግበት ነው እና ነቢይም በሚመስል ለዛ እንደምነጋገር ተስፋ አድርጋለሁ። ሀዘኑ ከፍ ያለም ቢሆን ነቢይን ማስታወስ የሚቻለው በጥሩ ጨዋታ ይመስለኛል። ነቢይ ብዕረኛውን ስራዎቹን ቀደም ብዬ በወፍ በረር ጠቀስ ጠቀስ ያደረኳቸውን ስራዎቹን እያነሳሳን እንመለከታለን። ዜና እረፍቱን ከሰማችሁበት እንጀምር። አበበ፣ ከኢትዮጵያ ውጭ ዩናይት ስቴትስ ባለህበት ሰዓት ነው ሀዘኑን የሰማኸው። ከበደች፣ ከአንቺ ልጀምር።
ዜናውን የሰማሁት እኛ ሰዓት ሌሊት ቴክስት ደረሰኝ። አላመንኩም ነበረ። ለማጣራት ሞከርኩ። በዚህ ሳይድ ያው ገና ሌሊት ነው እና ኢትዮጵያ ደወልኩኝ። መጀመሪያ ራእይ ጋር ነበር የደወልኩት፣ አልተነሳም። መጨረሻ ላይ ዳዊት ላቀው ጋር ስደውል እሱ አነሳ። እሱም አልሰማም፣ ግን ወዲያውኑ መልሶ እውነት እንደሆነ ነገረኝ እና እንደዛ በሌሊት ነው የሰማሁት።
ኢትዮጵያ ማለዳ ነው ያረፈውም። ወደዚያው አካባቢ መስማትሽ ይመስለኛል። አለም፣ ባንቺስ በኩል እንደ ዜና እረፍቱን ሰማሽ? መታመሙን ታውቂ ነበር ወይ?
አዎ፣ አሉላዬ፣ እንደሚያመውማ ሁላችንም። ረጅም ጊዜ ነው የነብይ መታመም። በጣም እጠይቃለሁም እከታተልም ነበር እዛ ባሉኝ የጥበብ ልጆች አልፎ አልፎ። ትናንትና ግን እዚህ ደግሞ የማስተምራቸው ልጆች የራሳቸው የቫይበር ግሩፕ አላቸው እና እዛ ላይ ላኩና አየሁት። መጀመሪያ ዝም ብለው ፎቶግራፍ እና ግጥሙን ምናምኑን ስለነበር ያው አልፎ አልፎ እንደዚህ የጥበብ ሰዎችን እያነሱ ይነጋገሩበታል በዛ መስሎኝ ነበር። በኋላ ነው ማረፉ የገባኝ እንጂ መጀመሪያ አልመሰለኝም ነበር። ትልቅ እጦት ነው አሉላዬ፣ እንዳልከው ትልቅ እጦት ነው። በጣም
ትልቅ ሀዘን ነው። አበበ ማወጣ ባልችበት እዚህ ዩናይት ስቴትስ ነው። ለአንተ ከባድ ይመስለኛል።
አዎ፣ ከአለም ፀሐይ ጋር ልኬ ይሄ ነገር እንደሚል ወሬ ሰማሁኝ ስላት፣ እሷም አዎ ነው ሆነዋል አለችኝ። ታደርገዋለህ እንግዲህ ያው ተቀብዬ ቁጭ ብያለሁ።
አበበ፣ በአንተው ልቀጥልና ነቢይ ዘርፈ ብዙ ባለሙያ ነው። እንደ ግጥም እንደ ስነ ጽሁፍ አፍቃሪነትህ እዚህ ዩናይት ስቴትስን በመጣህ ጊዜ የእሱንም ግጥሞች ሳይቀር በመድረክ ላይ ያነበብክባቸውን አጋጣሚዎች አስታውሳለሁ። ወደ ኋላ ላይ በተውኔቱ ጸሐፊ ተውኔት ሆኖ በሰራባቸው መድረክ ላይም የመገጣጠም አብራቸው የመስራት እድልም አግኝተሃል። አብረውም እንደ ደራሲ የጻፈውን የመስራት እድል አግኝተሃል። ነቢይን እስኪ የጥበባዊ ህይወቱን ጥበባዊ ማንነቱን በአንተ አይን እንዴት ነው የምታስታውሰው?
መጀመሪያ ጓደኛዬ ነው። ዛሬ 46 ዓመት ዩኒቨርሲቲ ፍሬሽማን እኔ ስገባ አንድ አመት ይቀድሜ ነበር መሰለኝ እና እሱ እንዴት የመሰለ ቮሊቦል ተጫዋች ነበር መሰለ። ባስኬትቦል ለመጫወት እዛ ሶራጃር ሰው የሚባል አስተማሪ ነበረን እና እኔ ቁመቴን ብቻ ነው እ የገባሁት ሌላ እውቀት የለኝ ችሎታ የለኝም። እሱ ግን በጣም በጣም ቁመት ነበረ። ከዛ በኋላ ወዲያው ደግሞ ዲሳፒር አረገ። ትንሽ ጊዜ አብረን ተያየን ምናምን እና እዛ አብረን ተተዋውቀን ተቆየን እና ደግሞ ጠፋ። ሲጠፋ ከዛ በኋላ ያገኘው ከእስር ቤት ወጥቶ ሆቴሉን ስንሰራ ነው። ሆቴሉን ስንሰራ ነው ቴዎድሮስ ሆቴል ነው መሰለኝ። እንደገና ሪቫይቭ አድርገነው ነበር እና አይ ቲንክ 7-8 ዓመት ታስሮ ከተፈታ በኋላ ነው ያገኘሁት እና እዛን ጊዜ ደግሞ ፍቃዱ ነብስ ባሮሱ አብሮ ነበረ። እንደገና በጣም አብረን መሆን ጀመርን እና ከዛን ጊዜ ጀምሮ እንግዲህ እስካለፈው ሳምንት ድረስ እንገናኝ ነበር ማለት ይቻላል። አንድ ሆነ በሌላ መልኩ ይሄ አንደኛው ነው። የጥበብ ያልከኝን እንግዲህ ነቢይ መቼም በጣም እኩያ የሌለው እንደ ምንም እኩያ የሌለው ተርጓሚ ነበረ። አሁን እኔ የግጥም እንትን ስሜታዊ ስለሆነ ግጥም ብሎ አነባለሁኝ ደስ ይለኛል። ከዛ በላይ ዙም እንደዚህ አፕሪሺየት የማደርግበት መንገድ የስሜት ማጣጣም ነው እንጂ የስትራክቸር አይደለም ያለኝ እውቀት ግን የትርጉም ስራው ግን ይደንቀኝ ነበረ። አንዳንድ ጊዜ እንዲህ አድርጎ ነው ያየበት፣ በየትኛው አንግል ይህንን የመጣበት እላለሁ። በጣም በጣም የሚደንቅ የሌሲንግ ናታን ዘ ዋይዝ ናታን ጠቢቡ የሚለውን ሬሊጀርመን ካልቸራል ኢንስቲትዩት ጥብቅና ሰጥ ስለነበረ የመጣ ሰውዬ በእርዳታ ነው ሰውዬው አንዳንድ ነገሮች ለመስራት ኢትዮጵያ ውስጥ በካልቸራል ኢንስቲትዩቱ በኩል መጥቶ ይህንን ፕሌይ ቢተረጎም ይረባል ለዚህ አገር አካባቢ ላለው ሁኔታ ምናምን ብሎ እሱ ይተርጎ መጨረሻ ላይ ልክ ናታን ተዋይዝ ሳነባው ነቢይ የጻፈው ነው ወይስ እንዴት ነው እስከምትል ድረስ ነው ማለት ልክ እንትና ሰፈሪያ ደግሞ ዳንዴው ጨቡድን መንግስቱ ናቸው ወይንስ ሸሆብ ነው የምንልበት ጊዜ ነበር። በጣም በጣም ኢትዮጵያዊ ስለሚያደርጉ ልክ የዛ አይነት ጉልበት ነበረው በዛ በኩል በጣሚነቱ ልክ የለውም። በጣም ደስ ይላል። በጣም ለመንፈስም ነፍስም የሚቀርብ ነገር ነው። እንግዲህ እሱን አለም ፀሐይና ከበደች ናቸው የሚያውቁት በጥሩ ሁኔታ ሊመሰክሩ የሚችሉት። ከሁኔታም በተመለከተ ይሄ አሁን የነገርኩ አንድ ነው። ሁለተኛ እንደ አጋጣሚ ሆኖ አንድ ጊዜ ማዘጋጃ ቤት ብዙ ጊዜ እንገናኝ ነበር። ባለፈው ባገደሙ በቀን አንድ ጊዜ እንገናኝ ነበር እና በጣም በቃ የሚያይበት ኦብዘርቭ የሚያደርግበት መንገድ ሁሉ የተለየ ነው። አንድ ነገር አንድ ጊዜ ማዘጋጃ ቤት የጭፏዩ ማኖታች ቡና ቤቷ ጋር ቆመን የሆኑ ሰዎች መጥተው ያማሉ። የሚያሙት የመሬት ክፍል ኃላፊውን ነው። እንዲያርጉን 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 ይላሉ። በኋላ ሰውየው መጣ፣ ከራሱ ሰዎች አስከትሎ መጣ ቡና ሊጠጣ። ወዲያውኑ እንዱ ሲደርስ ምን ዋጋ አለው ብቻውን ሆነ እኮ እሱ ብቻውን ምናምን ብሎ እንደገና ወደማ መስገድ ሄዱ። በኋላ አንድ አይነት ብቻውን ሆነ እንደዚህ ምናምን ይላሉ። በኋላ እንዴት ነው እዛው ጋር እንዴት አበሻ እንደሚያላግጣ ይህ ምናምን አለና ባለ ጉዳይ በዛ ነው የተጀመረው። እንደዚህ ኮንሴፕቹዋሊ እዛ ጋ ነው እና ይህንማ መስራት አለብን ምናምን ስንል እንስራዋለን። እኔና ፈቃዱ ነበርን፣ እሱም ነበረ አማራ አረጋዊ የገዛ ቢሮን ሰጥቶን ፍቅርተ እና የማረ ጸሐፊ ሆነን የሰራ ነው እና ኤቭሪ ዊክ ነበር የሚጽፈው። እኔ ደንቀኝ ነበረ ጊዜ እንዴት አድርጎ ጽፈው እንደነበረ። ጽሁፎ እሱ ነው። ዝግጅቱን እኔና ፈቃዱ እንተባበረ ራሳችን ሁሉ ተዋናያኖች ነ ግን በጣም የሚደንቅ አይነት ኦብዘርቬሽን ነው ያለው። በጣም የሚያይበት መንገድ ይለያል። ላይ ደንቀኝ ነበር ለማለት ነው።
በጣም በተለየ ስሜት ብዙዎች የተከታተሉት ይመስለኛል። ከሀገር ውጭ ላለ ነው ራሱ ቀልብ የመሳብ አቅሙ ብዙዎች እንዲያውቁት ያደረገ ይመስለኛል። ባለ ጉዳይ እንዳልከው ደግሞ ናትናኤል ጠቢቡም እንዲሁ ከፍተኛ እውቅና ያገኘበት ነው። አንተ በገለጽከው ቋንቋ የማዋሃዱን የራሴ ማድረጉን ጠባይ ምናልባት በቀረበ አይን በግጥሞቹም አንዳንዱን ተነሳስሉናላችሁ። ከበደች ወደ አንቺ ልምጣና የአንቺና የነቢይ ታሪክም እንዲሁ ወደኋላ ብዙ ዓመታት የሚወስደን ነው። የልጅነት ታሪካችሁ ጋር የሚቆራኛል። ኋላ ላይ ያየኋቸው አንዳንድ ታሪኮች ከብዙ ዓመት በኋላ መልሳችሁ መገናኘታችሁን በተማሪዎች እንቅስቃሴ ወቅት ስትተዋወቁ እንደነበር ይገልጻል። ከዛ በኋላም ሌሎች ጽሁፎች ውስጥ የመመልከት እድል አግኝቻለሁ። እስኪ አስታውሽን አንቺ መለስ ብለሽ በርካታ ዓመታት ወደ ልጅነት ጊዜያችሁ ሰጅ ነው።
ነቢይን ያወቅኩት አዲስ አበባ የስነ ጥበብ ትምህርት ቤት ውስጥ ሆኜ ለውጡ ከተጀመረ በኋላ ነው። እሱ በዚያ ጊዜ ዩኒቨርሲቲ ተማሪ ነበረ። እንደዚሁም ደግሞ የጓደኞች ጓደኛ ነበር። አንደኛው ጓደኛ እሸቱ ጥሩነህ ነው። እሸቱ ጥሩነህ በዚያ ጊዜ ስነ ጥበብ ትምህርት ቤት ተመርቆ ሀገር ፍቅር የሴት ዲዛይነር ነበረ እና የራሱ ሩም አለው የሚሰራበት። እዛ ውስጥ የለውጡን ጊዜ ስለነበረ እንገናኝ ነበር የተወሰን ሰዎች። እሸቱ ጥሩና ያለ ጃሶ ኪሩሜል ነቢይ እዛች ቤት ውስጥ ይገናኛሉ እና ብዙ ጊዜ ስነ ጽሁፍ ነው የሚነበበው። በተለይ ግጥም ልውውጥ ነበረ። እኔ ምን አይነት ግንኙነት እንዳላቸው ከጓደኝነት ውጪ አላውቅም ነበር። ግን ሁሉም ያው ከኢህአፓ ጋር የተሳሰረ ነገር ነበራቸው። እንደገና የዛ ጊዜ ያው ድርጅቱ በግልጽ የሚሰራ አይደለም፣ በህቡዕ ነው። እኔ ገና የኢህአወሊ የሚባለው የወጣቶች ዊንጉ እዛ ውስጥ ነበርኩኝ። ከኛ በላይ ያሉት እንግዲህ አናውቅም። ለዚህም ነው ብዙዎቹን ያላወቅኩት። ኢንክሉዲንግ እሸቱ ራሱ ማይስ ኢንቮልቭመንት እንዳለው አላውቅም ነበር። ግን እዛ ውስጥ የግጥሙ ልውውጥ በተለይ ይዳቱ አሰፋ የሚባል አሁን በህይወት የለም የሱ ግጥሞች በጣም በጣም ፓወርፉል ነበሩ እና አንዳንድ ጊዜ የጎህ መጽሔት ላይ በብዕር ስም የጻፋቸውን በህይወት ሲያነቡ ስሰማ ማን እንደሆነ እየገባኝ መጣ እና ነቢ በዛ ጊዜ ጀምሮ ለየት ያለ አመለካከት ነበረው። ትልቁ የእሱ ስጦታ ከባድ ነገርን በቀልድ የመግለጽ ሁኔታ ነው እና ያ ችሎታው በጣም በጣም ይገርመኝ ነበረ። የዳሶ ጓደኛ ስድስት የምትባል ልጅ ነበረች። ከነሱ ውጪ ሁለታችን ብቻ ነን የነሱ አድማጮች። በጣም ቴንስ የሆነ ሁኔታ ነው። ያን ጊዜ ነው እንግዲህ ነቢይን ማወቅ የጀመርኩት። ከዛ በኋላ ለውጡ እየተባባሰ መጣ። ወደ ሶማሌ ወጣሁኝ። ስመለስ የመጀመሪያው ቀን የተመለስኩኝ እለት ወንድሜ ጋር ነበረ ያረፍኩት እና ወንድሜ ነገ ጠዋት ሁለት ሰዎች ይመጣሉ፣ ሁለት ጓደኞች ይመጣሉ፣ አንዱ እሸቱ ጥሩነህ ነው፣ አንደኛው ነቢይ ነው አለኝ። ይህ የሞቱ አላቀም ነው በዛ ጊዜ እና በጣም ነበር ደስ ያለኝ። በኋላ መጀመሪያ ነቢይ መጣ፣ ለየብቻ ነው የመጡት እና ነቢይ ሲመጣ አንድ ግጥም ይዞ ነው የመጣው። እንኳን መጣሽ ጸበል ቀማሽ የሚል ግጥም ይዞ መጣ እና ከአስር አመት በኋላ ስንገናኝ አስሩ አመት ማማ ማለት ይችላል ወደ ድሮ ሁኔታ ነበር የተመለስ ነው። እንደዛ ነው የኔና የነቢይ ግንኙነት የጀመረው።
ግሩም አመታት ውስጥ ደግሞ ብዙ ትዝታን ብዙ ሌሎች ገጠመኞችም እንዳሉ እረዳለሁ። ወደ አለም ልሻገርና የነቢይን መልከ ብዙ የጥበብ ክህሎቶች በተለያየ መንገድ እንድናይ ያደርጋል። በገጣሚነቱ የምታደንቂው ገጣሚም እንደሆነ አውቃለሁ። ምንም እንኳን ከኢትዮጵያ ከራቅሽ ብዙ አመት ቢሆንም በተለያየ ጊዜ ሲመጣ በአንቺ መድረክ በግጥም ምሽት እየቀረበ ስራዎቹን በኋለኛው ትውልድ ጭምር የሚያቀርብበት እድል ሲያገኝ አስታውሳለሁ በተደጋጋሚ የቀረበበትን። እስኪ ደግሞ የአንቺን ትውስታ አጋሪን። ነቢይን እንዴት ነበር የምታውቂው? በአመታት ውስጥስ ምን ይመስል ነበር ግንኙነታችሁ?
እንደሱ እንዳልከው ነው አሉ ላይ የምንድን ነው እኔ እንግዲህ እንዳቤ እንደከቤ ከሱ ጋር የነበረኝ የጓደኝነት ቅርበት እንደዚህ ያየለ ነገር የለውም። ከዛም ሌላ በዚህ በሀገር መሰደዴ ምክንያት የጥበብ ልምዴ በጣም ተጎድቶብኛል። ብዙዎቹን የጥበብ ሰዎች አብሬያቸው ላሳልፍ ይገባኝ የነበረው ህይወት፣ አብሬያቸው መድረክ ልካፈል ይገባኝ የነበረውን ነገር በጣም አጥቼዋለሁ። ከጦቶቼ ዋናው እሱ ነው። አንዱም አሁን እዚያ አጠገብ ያሉትም ሆነ ወይም ደግሞ እዛም ሀገር ቤት ያጣኋቸው የጓደኝነትና የአብሮ መካፈል የመድረክ ተሳትፎዬ የተጎዳበት የስደቱ ዓለም የቆየሁበት መሆኑ ነው። ይሁን እንጂ ያው ጣይቱ ማዕከልን እዚህ በሰሜን አሜሪካ ስንመሰርት እያንዳንዱ በኢትዮጵያ የጥበብ ውስጥ ህይወት ውስጥ ያለፉትን እውቅ የምንላቸውን ወጣቶችም አንጋፋዎችንም የጥበብ ባለሙያዎችን ጋብስ ስለነበር በቁም ማክበርም እንደው በጣም ደስ የሚለኝ አንዱ ነገር የሱ ስለሆነ እንደዚህ ካረግንላቸው ሰዎች ደግሞ አንዱም ነቢይ ነው እና በህይወት በአካል መጥቶ በጣይቶ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎቹን አንብበን ከማለፋችንም ሌላ በየጊዜው በየአጋጣሚው እንደነዚህ ከምንወዳቸው ገጣሚያን ግጥሞችን ለቅመን ስናነብ የነቢይ በብዙ በኛ ወጣቶች ይቀርባል፣ ይነበባል። ከዛ በኋላ ሀገር የገባው ስደት አለቀና ሀገሬ ስትገባ አገሩም ህዝቡም ሙያተኛውም በፍቅርና በደስታ ሲቀበለኝ ማይረሳኝ አንዱ ትዝታዬ ነቢይ የቢሮ ሰዎቹንና አንድ ሁለት ሰዎች ይዞ የግል ምሳ ጋበዘኝ። የግል ምሳ ዝግጅት አረገ፣ ጠራኝ። ቀንተ ደሰተች ነፍሴ፣ እውነቴን ነው። በቃ ምክንያቱም የሰው ልጅ እንዲህ ፋንሲ ስለሆነ ወይ ትልቅ ሆቴል ወይ የሀብታም ጌት ስለሆነ ሳይሆን ፍቅሩን በቃ ፍቅርን የሚያሳይህ ቦታ ላይ ደግሞ መገኘትን የመሰለ ነገር የለም እና አገር የማገኘሁት ከዛ ኋላ እንደውም አንድ ሁለት ሶስት የጥበብ ምሽቶች እየተደረጉ ስጋበዝ ስሄድ እሱንም አገኘዋለሁ፣ ሲያነብም አየዋለሁ። በጣም ተደስቼ አገሬ ከገባሁ በኋላ ካገኘኋቸው ውጤቶች አንዱ እሱ ነበረ። እንደዛ ነው ነቢይን ማቀው ለማለት ነው። ስራው ይበልጥ ቅርቤ ነው። በአካል ካሳለፍኩት ጊዜ ስራዎቹን በቅርብ አቅርቢያቸው ነው የኖርኩት።
እንግዲህ ስለ ነቢይ ህይወትና ስራ እያነሱ ከግጥም ውጭ የሚታሰብ አይመስለኝም። ምንም እንኳን በርካታ የሙያ ዘርፎች ያሉት ሰው ቢሆንም ነቢይ ባህር ነው ማለት ይቻላል። የጥበብ ባህር በተለያየ ምክንያት የመረጣችሁ ስለልባችሁ ቅርብ የሆነ የነቢዩ ግጥሞች ቁጥር ስፍራ የላቸው እና በጣም ብዙ እንደሚሆን ይገባኛል። አንዳንድ ግጥሞች ብታነቡልን ዓለም ካንቺ ልጀምር ከነቢዩ ግጥም የመረጥሽውን አንዱን ብታነቢልን።
እሺ። እኔ ስውር ስፌት ቁጥር 2 ላይ ወሰድኳት ማን ነው የሚል ግጥሙን ነው ለማንበብ የፈለግኩት። ስና ነባለሁ። ማን ነው? ማን ነው ሞትን ፍትሃዊ ነው ያለው? ማን ነው ሞት ፍትሃዊ ብሎ ነገር? አሁን ይህ አማርኛ ነው። ውሃ ውስጥ ሆኖ የሚያልበው አገር ሲሮጥ ያንቀላፋው ከሰጋው ህይወቱን ቢገድስ የዘመን ነገር ሆነና ሁሉ ከሰው እኩል ቢጣፍ የቡኩን ሸክላው በደማ ሞተም እንል ከሆነማ ፍትህን ጦርቶስ ወርዳለች የንጹህ ቃል ላትሰማ። ከረበ በለስ ማን ነው ሞትን ፍትሃዊ ነው ያለው? እድሜ ዓለሙን የታተረ እድሜ ልኩን የታገለም ለዓለም ብርሃን ለመኖር ለሰው ለሀገር የታሰረም ግንቢተኝነት የጠና ለሰው ሀገር የሞተም በወህኒ ደረቀ ደቦቃ በትውልድ ረሃብ ሲቃ እንቅልፍ አጥቶ ያደረው ለአንድ ራስ ያለተለተ ሆዱን ሲል የሆዱን ያጣም እጅ ሲነሳ የኖረም ወርቅ አልጋ በርግብ ላባ በባዶ አንጎሉ የተኛም ሰው መስሎ ካባ ደርቦ በሰው ላብ የታጠበው ሁሉም ቃሉ ሞተ ነው ይፋ ይሆንም እናየው ደጋይ ከርምም ባገሩ ዋኔ ዋኔው መችድም ያለው እንደ ትላንት በስቲያ ያዘወተር ነው ፍርጃ ነው ሞትን ለምደን እንጂ ቃሉን መቼ መለኪያ ሚዛን ነው እኮ በበለስ ንገሩኝ ማን ነው ሞትን ፍትሃዊ ነው ያለው ሁሉን እኩል ያህል ብሎ ያለ ስሙ ስም የሰጠው ሞትን ፍትሃዊ ነው የሚል ራሱ ፍትሁን ያጣ ማን ነው ተቀበል የሚለኝ ይህን የአይምሮ ለበጣ ማን ነው? ሐምሌ 4/1994 ትላለች።
አመሰግናለሁ። አለም ከበደች ባንቺስ በኩል አንዱን ታነቢልን?
እሺ፣ በጣም ደስ ይለኛል። እኔም ከስውር ስፌት ነው የወሰድኩት። ከመጀመሪያው ስውር ስፌት የግጥሙ ርዕስ የእድሜ ቁብ በኖረ ይላል። በህሊናው ጸደይ በእምነቱ ጻዳ አገር እየኖረ እሱ እየተጎዳ በችግሩ አምጦ በችግሩ ወልዶ ራሱን ለገበረ በልቡ እየዳኸ በነፍሱ እየጣረ ጥበብን ለኳለ ጥበብን ላደረ ለጥበብ ላደረ ደቂቃም ብትሆን የሰኮንድ ስንጥር በእድሜ ዘመኑ ላይ አንድ አፍታ እንዲጨምር እውቀት እየዘራ ሀቅ እያዘመረ እንዲኖር ላንዳፍታ እውነት እየጻፈ ውበት እየጫረ ምን ነው ለኪነት ሰው ምን ነው ለጥበብ ሰው የእድሜ ቁብ በኖረ ከንቱ ሩጫችንን ከምንሮጥበት ከንቱ ብሪታችንን ከምንሰግበት በወሬ አደባባይ ገነን ጃኖ ለብሰን የጉራ ከበሮ ከምንደልቅበት ከከንቱ እድሜያችን ላይ የማያስብ አናት የደነዛ ምሮ ለቋሳ ፍጥረቱን ከሚኮፍሱበት ምድረ በዳ አንጎል የነጠፈው መንጎል ከሚያንጎላጅበት በቀን በጊዜ ቅን በዘመናት እልክ በእርስ በርስ ፍጭት ሾኬ ተጠላልሰን ከምንወድቅበት ከከንቱ እድሜያችን ላይ አሳርኛ ብዕር ወዘን አልባ ስዕል ትንፋሽ አልባ መድረክ ድርቅ የመታው ዜማ ከሚፋለልበት ከከንቱ እድሜያችን ላይ ከጉሙ እድሜያችን ውስጥ እውነት ካጣንበት ዘመን እየቅማን ጊዜ እየሰረቅን ቀን እየቆነጠን መኖር ለሚገባው መሞት ስለሌለበት ለምለም ብዕር ላለው እርጥብ ብሩሽ ላለው ንቁ አእምሮ ላለው ለቅን በልባም ሰው የእድሜ ቁብ ጠጥተን እድሜ በሰጠ ነው ምን ነው ለጥበብ ሰው ለበሳል ኪነት ሰው የእድሜ ቁብ በኖረ ወይ የእድሜ ቀይ መስቀል የክፉ ቀን ደራሽ አንድ ቀን የሚያውል አንድ የጥበብ መዓልት ለሟች የሚቀጥል አባካኝ ጊዜያችን ደቂቃና ሰዓት እየቆነጠርን ለልባም ጸሐፊ የምንለግስበት ዋ የእድሜ ቁብ ቢኖር ለምለም ብር ይዞ ህይወት ለሚቸገር እውነት እየጻፈ ውበት እየጫረ እውቀት እየዘራ ቅኔን እንዲያዘምር ለአንዲት ሰኮንድ ጽፎ ለአንዲት እንኳን እንዲኖር ለጥበብ አብሮ አደግ ለልብ ወዳጃችን የእድሜ ቁብ አዋጣን የእድሜ ቁብ መጠጣን ጊዜ እንድናዋጣ የእድሜ ቁብ በኖረን ጥቅም 3 1990 ለመስፍና ለማየሁ ሙት ዓመት መታሰቢያ የተጻፈ
በጣም ግሩም ለብዙዎች የሚሰራ የሚመስል ምናልባትም የራሱንም ህልፈት መለስ ብለን እንድና የሚጋብዝ ግጥም ነው። አበበ አንድ ረጅም ጊዜ ወዳጁ በብዙ መንገድ ነብይን እንደሚያውቅ ሰው ነብይ በተለያዩ ስራዎች ውስጥ ልጅነትን ከራኬብ ለራኬብ በሚለው ግጥም ውስጥ የተመለከትኩትን የመሰለ ደጋግሞ የሚጽፉባቸው ርዕሶች እናያለን። ምናልባት ለአንተ ቀረብ ባለ ስሜት ያየው ካለ እሱን ታነሳልናለ። ሌላ የነብይ አይነተኛ ስራ የሚባለው የማርጋሬት ሚሼል ጎን ዊዝ ዘ ዊንድ የትርጉም ስራው ከድርሰቱ ትልቅነት እስከ ተረጎመበት መንገድ ድረስ የተለየ ስሜት የሚያሳድር ነው። ምናልባትም በነብይ በራሱ አንደበት ከተነገሩ ተጠቃሽ የሚመስልኝ ከሸግራው ማዓዛ ብሩ ባለቤት ጋር ባደረገው ሰፊ ቃለ ምልልስ ላይም ያነሳዋል። እስር ቤት ሆኖ በሲጋራ ወረቀት ላይ ተጽፎ እየሾለከ ወጥቶ መጨረሻ ላይ ለህትመት የበቃ መጽሐፍ ነው፣ ነገም ሌላ ቀን ነው በሚል ስያሜ ተርጉሞታል። ጎን ዊዝ ዘ ዊንድ ለማርጋሬት ሚሼልም ትልቅ ስራ እንደመሆኑ እሱም ላይ አስተያየት ካለ፣ ሌላ ነቢይን በአይነተኝነት ይገልጻል የምትለው የፈለግከው ቦታ ልትወስደን ትችላለህ። እንደ ቅርብ ጓደኛው
አንደኛውና የተለየው ቅድም ያነሳሁት ኦብዘርቭ የሚያደርግበት መንገድ ነው። አሁን ለምሳሌ አዲስ አድማስ ዋና አዘጋጅ ሆኖ ሁልጊዜም ከተለያዩ የኢትዮጵያ አካባቢዎችና ስፍራዎች ላይ ሰዎች የሚጠቀሙባቸውን ራሳቸውን የሚገልጹባቸውን ምሳሌዎች ነው ርዕስ አንቀጹ ላይ እያቀርበ የነበረው። ይህ አዲስ ነገር ነው። አንዳንድ ጊዜ አስደግጠኝ ነበር። አንዴ ለብዙ ሰውም ነግረዋለኝ የሲዳማ ትነው ብሎ ነው እና ሰውየው ችግር የለም ችግር የለም ችግር የለም ይሏቸዋል። አንድ ተፈጥሮ ነው አንድ ነገር ተፈጥሮ ብቻ በኋላ አይጧ ከሌለች ጉድጓዱ ሴት መጣ ይላል ሲዳማ ምናምን ብሎ የሚጽፈው ነገር አለ። ይሄ ለእኔ ይደንቀኛል። ግን በኋላ ላይ ነው ነገሩን ጉልበት ማየት የምትችለው። ሌላው ቅድም እንዳልኩት አለሜና ከቤ ሊያውቁ ይችላሉ የተሻለ ከኔ የበለጠ። የግጥሞቹ ግን ለእኔ የሚቀርቡበት መንገድ ነው። ይሁን ለምሳሌ ልክ ኢህአዴግ ሲገባ አዲስ አበባ እና ትንሽ እንደቆየ አንድ ግጥም ጽፏል ከጸደቃችሁ ብቀሉ የሚል ቨሪ ፕሮፌቲክ እና ያንን እኔና ፍቃዱ ሳሊና ደራሲ ብለን መስታወት ፊት ለፊታችን አድርገን አንብበነው ለቴሌቪዥን ሰጥተነው ነበረ እና በጣም እንዲህ አይነት ነገሮች ኦብዘርቭ የሚያደርግበት መንገድ አንተ ትርታ የተናገርከውን ነገር የሚያይበት ከእሱ ጋር የሚያያይዘው ነገር ደግሞ አለ። ሁሉ ጊዜ በጣም ብዙ ኤክስፒሪየንስ ስላለው አውጥቶ ማያያዝ ይችላል። አሁን ጋይጸጋይ ሀሁ ፖፑ ላይ እንደገና አገኘሁት እስር ቤት ገብቼ ቲያቤ አባቴን ቲያትር ተደቅድቆ እንደገና ምናምን የሚል ነገር አለው። ሪሜምበር ያ የሆነው ጋይጸጋይ አንድ ቀንም ሁለት ቀን ታስሯል አንደኛ ፖሊስ ጣቢያ ነብይ ነበሩ ጊዜ ሲገባ እነ ነብይ የዛን ቀን ማሳ ሀሁ በስድስት ወር የተወሰደው ሰርተውታል እና እሱን አሳይተውት ነው እስከ ኮሩ ድረስ የተጨነቁት። እና እንደዚህ አይነት ነገሮች አሉት። ከዛ በተረፈ ግን የሚደንቀኝ ሌላው ወዳጆቹ በሚያልፉበት ጊዜ አሁን ከቢያነብበችው ግጥም ለመስፍን አለማየሁ መስፍን አለማየሁ ለሚያውቀው ሰው በጣም የሚደንቅ ልጅ ነበረ። ለጸጋዬ ለብዙ ሰው እንደዚህ በሚያልፉበት ጊዜ የሚጽፈው ግጥም አለ። ሰዎቹን ብቻ ሳይሆን ጊዜውንም አካባቢውንም ነው አብሮ የሚያየው። እና አንድ ጊዜ እንዲያውም አንስቼበት ነበር ለእነዚህ የጻፍካቸው ለብቻ ለምን አናሳ ሳትባቸው በራሳቸው ዘመንም ሁኔታዎችንም ብዙ ነገር ይነግሩናል ለብቻቸው እናሳትማቸው። ምክንያቱም አንዳንድ ጊዜ አንዳንዶቹ ሰዎች ታሪክ እንደዛ ነው የሚቀረው እና እስቲ እሱን ብናርግ ምናምን ለው ነበር እና በምንድን ነው የምትገልጸው ብትለኝ አንደኛው በአጭሩ ወዲያው እሱ እንግዲህ ቅድም እንዳልኩ የገጣሚዎቹ ነገር አሁን እዚህ ላይ መሳሳት አይሆንም እንጂ በቀደም ለታ እንደ አጋጣሚ አለም ፀሐይ ማታይ ላይ እንደዚህ አስበኝ ነው ምናምን የሚል ግጥም ስተነት እድሜውም ነው መሰለኝ እንዲሁ እንዴት አድርጎ እንዳደረገኝ እግዚአብሔር ነው የሚያውቀው። እውነቴን ነው የምልህ እና እነሱ ናቸው የተሻለ ሊነግሩ የሚችሉት ስለዚህ ጉዳይ። እኔ ሞር የእሱ ቅርብ ሆኜ በነበረበት ጊዜ ስለ ቲያትር ቅድም እንዳልኩ ሌስቲንግ መሰረትን ሲንትስቲን የጸጋዬን የእንግሊዝኛ ግጥሞች ስለ ግብፅ የጻፋቸውን ወደ አማርኛ ለማዕዛ ሲተረጉምላት ኦነስትሊ ነው ከይጸጋይ የሚተረጉሞ የዛን ያህል የሚተረጉሞ አይመሰለኝም። የማመዛዘን አይደለም አልመሰለኝም። በቃ እንደዚህ ምን ያህል ጉልበት እንዳለ ልዩነቱንም አይቻለሁ። በግድ ኢንሲስት አድርጌ የአንድ ሰው ግጥም እንዲተረጉምለት አድርጌ ነበር። ሰውየው በእንግሊዝኛ ነው የጻፈው። የማነ ኪዳኔ ግን ነቢይ ግትን ላይ አልተለወጠም። እንዴት አርጎ ቴምዝ እንደሰጠው ልነግር አልችልም። እና የሚያይበት አንግል በጣም የተለየ ነበረ በእውነት ሰው መሀል ስለኖረ ሆናል አላውቅም እንግዲህ
ክብራትና ክብራን የራዲዮ መጽሔት ተከታታዮች የስመጥሩን ብዕረኛ የነቢይ መኮንንን ሕይወትና ሥራዎች ለመዘከር
አሉላ ነቢይን በደንብ ከሚያውቁ ወዳጆቹ የሙያ ባልደረቦቹም ጭምር ያደረከው ውይይት በጣም ግሩም ነበረ። ከአድማጮቻችንም እንደዚሁ ከሚያውቁት ከሚያደንቁት ብዙ አስተያየት ስለ ህልፈቱም የተሰማቸውን እንደሚያካፍሉን ተስፋ አድርጋለሁ።
ቆንጅት ትክክል ብለሻል። የነቢይ ስራዎች በስፋት የተነገረላቸውና የተነበቡ በመድረክም የታዩ ጭምር እንደመሆናቸው ብዙዎች አድማጮችና ተመልካቾች ስራዎቹን አስመልክቶ ለምታደርሱን አስተያየት ቦታ ሰጥተን እናስተናግዳለን። ተሳተፉ።
horn@voanews.com ብላችሁ ብትልኩት በቀጥታም ለራዲዮ መጽሔት ብላችሁ ከላካችሁት ይደርሰናል።
የውሃ ነገር እንደ ጥሙ ያንገበግባል፣ ዛሬም ብዙ ያነጋግራል።
አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች በይበልጥ እየበረታ ለመጣው የንጹህ ውሃ አቅርቦት ከፍተኛ እጥረት በነዋሪው ህዝብ ህልውና ላይ የደቀነውን አደጋ ለመቅረፍ የሚያግዝ
መፍትሄ የሚያመላክቱ የፖሊሲ ጥናቶች በቅርቡ በመንግስታቱ ድርጅት ጉባኤ መድረክ ላይ ካቀረቡ የውሃ ጉዳይ አዋቂዎች ጋር የተካሄደ ውይይት ነው።
በጉዳዩ ዙሪያ ግንዛቤ ለማስጨበጥ የሚሰናዱትንና በምርምርና ጥናት የታገዙ ስራዎችን የሚሰራውን ቡድናቸውን ተወካይ ጨምሮ ለውይይቱ ተገኝተዋል።
ክቡራትና ክቡራን ተመልካቾቻችን የውሃ ጉዳይ ዛሬም እያነጋገረ ነው። የውሃ እጥረት በኢትዮጵያ የተለያዩ ከተሞች በከፋ ደረጃ ላይ እንደሚገኝ ይታወቃል። ችግር ብቻ ሳይሆን ታዲያ የመፍትሄ አማራጮችንም የሚያመላክት ነው። ሁላችሁም በያላችሁበት እርስ በርሳችሁ ተወያዩ። አሁን በቀጥታ እንግዶችን አስተዋውቃለሁ። ሶስት እንግዶች ጋብዘናል። ዶክተር ጥሩሰው አሰፋ፣ ዶክተር ፈቃዱ ሞረዳን በስካይፕ እዚህ አጠገብ የሚገኙት አቶ ሳምሶን ደምሴ ተፈራ ናቸው። ዶክተር ጥሩሰው ከርሶ ልጀምር። ከዚህ ቀደም በምጥን ዝግጅታችን አዲስ አበባን ውሃ ጠማት በሚል የመወያየት እድል አግኝተን ነበረ።
ያም የውሃ እጥረት የአዲስ አበባ ብቻ ሳይሆን በርካታ የኢትዮጵያ ከተሞችም
የበረታ የውሃ ችግር እንዳለባቸው ይታወቃል። ነገር ግን ከችግሩ ከጭንቀቱ ባሻገር መላ ስለመኖሩ ተስፋ የሚሰጡ ሁኔታዎች ናቸው እንድንወያይ ያደረጉን። የተባበሩት መንግስታት ድርጅት የሚሳተፍበት ጥናታዊ ጽሑፍ አቅርባቸዋል።
ወደ ጥናታችሁ ይዘት ዝርዝሮች ከመዝለቃችን በፊት
ለመሆኑ የውሃ እጥረት ከንግግሩ ባሻገር የቱን ያህል የከፋ ነው? አዲስ አበባን እንደው እንደ ምሳሌ ብንወስድ ዶክተር ጥሩሰው ከርሶ ልጀምር።
እሺ፣ በጣም አመሰግናለሁ አሉላ ስለጋበዝከኝ። እንግዲህ አቅርቦቱና ፍላጎቱን ስናየው ወደ 40% የሚሆን ብቻ ነው ሽፋን ያለው አዲስ አበባ ውስጥ። ይሄ ደግሞ በጣም የከፋ ነው። ይሄ ማለት ብዙ ሰዎች በሳምንት አንድ ቀን ሁለት ቀን ብቻ ነው የሚያገኙት ማለት ነው። እና ያየነው ሁኔታ በአማካኝ እንደውም በሁለት ቀን በሳምንት የሚያገኙ ናቸው። በዚህ ምክንያት ደግሞ ከጤናም ጋር የተገናኘ ከኢኮኖሚ ጋር የተገናኘ ሌሎች ችግሮች አብሮ ሊያመጣ ይችላል። ስለዚህ በአሁን ሰዓት የአዲስ አበባ ከተማ የምትፈልገውና አቅርቦቱ በጣም የተለያየ ሁኔታ ነው እንግዲህ ባቸው።
አመሰግናለሁ ዶክተር ጥሩሰው። ዶክተር ፈቃዱ ወደ እርስዎ ልሻገር። ትልቁን ቁልፍ ተጭነዋል ዶክተር ጥሩሰው፣ አቅርቦትና ፍላጎት አለመመጣጠኑ መሆኑን ኋላ ላይ ገፋ አድርጋችሁ ትወያዩበታላችሁ። መፍትሄ አማራጮችም አሉ ነው የሚለው ጥናታችሁ። እስኪ በዚህ የጥናት ጽሑፋችሁ ልታመላክቱ የሞከራችሁትን መሰረታዊ ነገር ለተመልካቾቻችን ቢያጋሩ።
አመሰግናለሁ አሉላ ስለጋበዝከኝ። እኔንም ያው ችግሩ ከታወቀ መፍትሄውም ደግሞ እንደተነጋገርነው የአዲስ አበባ ውሃና ፍሳሽ አገልግሎት ባለስልጣንም ይህንኑ ችግር በመገንዘብ ከብዙ ዓመት በፊት እንደ ማስተር ፕላን አድርጎ ያቀረባቸው ፕሮጀክቶች ነበሩ። እነዚህም ፕሮጀክቶች ያንን አቅርቦቱን የሚያሻሽሉ ናቸው። አቅርቦት በጣም ስላነሰ ነው፣ ሰው በስቷል። ስለዚህ አሁን ያለን አማራጭ የውሃውን አቅርቦት መጨመር ነው። እሱን ደግሞ በጥናታችንም እንዳመለከት ነው የጉድጓድ ውሃን ብቻ ሳይሆን የዝናብ ውሃን ቋጥረን ብዙ ቦታ ትልልቅ ግድቦችን ሰርተን የአዲስ አበባ ውሃን ጥማት ማቆም ይቻላል የሚል አመለካከት ነው ያለን። ጥናቶቹም የተመሰረቱት ባሉና ከዚህ በፊት በተደረጉ ፊዚቢሊቲ ስታዲ የተመረኮዙ ናቸው። ይሄ አሁን መፍትሄ ብለን ያሰብነው ሐሳብ ደግሞ ለአዲስ አበባ ብቻ ሳይሆን ሌሎችም በጣም ችግር ላይ ያሉ ከተሞች እንደ መቀሌ፣ እንደ ሐረር፣ ሌሎች ከተሞችም ያንኑ አይነት አፕሮች እንዲከተሉ የሚያደርግና መፍትሄ የሚሆን ብለን ነው እንግዲህ ያመለከትነው። በተቀረ ከአቅርቦት ውጪ ደግሞ የከርሰ ምድርን ውሃ አጠቃቀም ባወጣነው ፖሊሲ ከዚህ በፊትም ብዙ ጊዜ በሰጠነው ሪኮመንዴሽን መሰረት የከተማው የውሃ ባለስልጣን ያንን በመቀበል ብዙ ፖሊሲዎችን እያወጣ መሆኑን እሱም አንድ ስቴፕ ነው፣ አንድ የሚያስደስት ነገር ያየንበት ነው።
መልካም። አቅርቦትና ፍላጎት አለመጣጣም አጠቃቀምንም ከግምት ያስገባ ሁኔታ ከመፍትሄ አማራጮች ውስጥ እንደሚካተት ነው የጠቆሙት። ዝርዝሩን ገፋ አድርገን እንነጋገራለን። ወደ ስቱዲዮ ልመለስና እዚህ አጠገቤ ወደሚገኙት ሶስተኛው እንግዳይ ልመለስ። አቶ ሳምሶን እርሶ በውሃ ጉዳይ ላይ ብቻ ሳይሆን በሌሎችም መሰል በኢትዮጵያ ጉዳይ ላይ የሚያተኩሩ ባለሙያዎች የሚሳተፉባቸውን ስራዎች ማቀላጠፍ የያዘ ዊ አስፓየር የተባለ ድርጅት ነው የሚመሩት። ዊ አስፓየር በውሃው ጉዳይ ከግብጽ ጋር በነበረው ውዝግብ ወቅትም የጎላ ድርሻ እንደነበረው በፕሮግራማችንም እንግዳ ሆነው መሳተፉን ተመልካቾች ያስታውሱ ይሆናል። አሁንም ይህን ፖሊሲ ቀደም ብዬ አስተያየታቸውን እንዲያካፍሉን የጋበዝኳቸው ሁለቱ እንግዶቻችን የጠቆሙትን የጥናት ወረቀት ጨምሮ ሌሎች የእነሱን መሰል ባለሙያዎች የሚሳተፉበት ዊ አስፓየር በተባለው ተቋማች ውስጥ የሚሰሩ ስራዎች አሉ። እስኪ ንገሩን፣ ለአዲስ አበባ ውሃ ጥማትስ ምንድን ነው ልታደርጉ እየሞከራችሁ ያላችሁት ሌሎች አካባቢዎችንም ጨምሮ?
አመሰግናለሁ አሉላ ስለጋበዝከኝ። ዊ አስፓየር እንደጠቀስከው ግብረ ሰናይ ድርጅት ነው። እኛ መድረኩን አመቻችተን እኔ እንደ ውሃ ባለሙያ ሳይሆን የተገኘሁት እዚህ ከዊ አስፓየር መስራቾቹ አንዱና አሁን የወቅቱ ፕሬዚዳንት ነኝ። በውሃ ላይ ብቻ ሳይሆን በጤና፣ በትምህርት፣ በኃይል አቅርቦት፣ በተለያዩ ጉዳዮች ባለሙያዎች እያሰባሰብን ችግር ያለባቸውን ቦታዎች ነቅዘን እያወጣን ለችግሮቹ መፍትሄ የሚሆኑ ሀሳቦችን ለማቅረብ ነው። አዲስ አበባን ውሃ ጠማት የሚለውን ርዕስ የወንድን ዶክተር ጥሩሶ እና ዶክተር ፈቃዱ ባለሙያዎች አንድ ፍኖተ ካርታ አቅርበዋል። ችግሩን ብቻ መናገር ሳይሆን ችግሩ ይሄ ነው፣ መፍትሄዎቹ እነዚህ ሊሆኑ ይችላሉ የሚሉ ጠቋሚ አገር ከሆኑ ባለሙያዎች ጋር ሆነው አንድ ሰፋ ያለ ጥናት አቅርበዋል። ቅድም እንደጠቀስከው የተባበሩት መንግስታት ባዘጋጀው መድረክ ላይም ተገኝተው ያንን ጥናታቸውን አቅርበዋል።
ግሩም። እንግዲህ ዊ አስፓየር ተሳትፎ ይቀጥላል፣ አማራጮቹ ተግባራዊ እስከሚሆኑበት ድረስ ነው የሚሉኝ?
በትክክል። እና አላማውም ህብረተሰቡን የማስተማር ችግሮቹን ብቻ በየወቅቱ መናገር ሳይሆን ለችግሮቹ መፍትሄ በማቅረብ ዊ አስፓየር ስራውን ይቀጥላል በተለያዩ ዘርፎች።
መልካም። በስካይፕ ወዳላችሁት እንግዶች ልመለስ። ዶክተር ጥሩሰው ጀምሮ ወዳደረግነው ስልሰዶት እና ይህ እጅግ የበረታ የውሃ ችግር ይቀረፋል በሚል ተስፋ እንደሚያደርግ ባለሙያ የሌሎች አካባቢዎችንም ተሞክሮዎች ከግምት እንዳስገባ እዚህ ሁለታችሁ የምትኖርበት ዩናይትድ ስቴትስ በተለያዩ ግዛቶች ባላችሁባቸው አካባቢዎችም የሚሰሩ የውሃን ዘላቂ አቅርቦት ማሟላት በሚቻልበት መንገድ ላይ ለረዥም ዓመታት ሰርታችኋልና እስኪ መሰረታዊውን ጥያቄ እንመልስ። ውሃ ያልቃል ወይ? በእርግጥ የሚያልቅ ከሆነ ደግሞ ምንድን ነው መፍትሄው? የዓለም ትልቁን ክፍል ውሃ እንዳለ እናስባለን፣ ግን የዓለም ከፊሉ ደግሞ ውሃ ይጠማል። ውሃ ያልቃል ወይ? እስኪ ስለ ውሃ እናውራ።
በጣም ጥሩ ጥያቄ ነው አሉላ ያቀረብከውና ውሃ ያልቃል ሲባል እንደ ባንክ ብንቆጥረው ባንክ ውስጥ ያለ ውሃ ሊያልቅ ይችላል፣ ግን ወደ ባንክ የሚገባ ውሃ ደግሞ አለ። ስለዚህ ብዙ ጊዜ ምን መሆን ያለበት ከባንክ የምናወጣውና ወደ ባንክ የሚገባው የተመጣጠነ መሆን አለበት ማለት ነው። ዞሮ ዞሮ ውሃ በሙሉ የሚመጣው ከዝናብ ነው። ግማሹ ይተናል፣ የቀረው በመሬት ላይ ሄዶ የገጸ ምድር ወንዝ ይሆናል። ከዛ የቀረው ደግሞ መሬት ውስጥ ገብቶ ከርሰ ምድር የምንለው ማለት ነው። ስለዚህ አሁን በአዲስ አበባ ሁኔታ ብንመልሰው እስካሁን ድረስ አብዛኛው የነበረው የከርሰ ምድር ውሃ የመጠቀም ሁኔታ ነው። እሱ ደግሞ ጊዜ ፈጅበታል። በትንሹ እስከ 2-3 ዓመት ድረስ ሊፈጅበት ይችላል እታች ለመድረስ። ስለዚህ በአብዛኛው እሱ ላይ ስለነበረ በተለይ በ200 250 ሜትር ላይ ያሉ ጉድጓዶች ደርቀው በአሁን ሰዓት እስከ 500 የሚያህል ወይንም 5 የእግር ኳስ ሜዳ የሚያህል ወደ መሬት እየሄድን ነው ምንቆፍረው። ስለዚህ ውሃ ያልቃል፣ ባንክ ውስጥ ያለ አሁን ያልቃል፣ ግን ገቢውና ታወጣው መጠበቅ አለብን የሚል ነው። እና እኛ አሁን ፖሊሲያችን ላይ አንዱም ያነሳ ነው ከርሰ ምድርና ገጸ ምድርን ሁሉም ዞሮ ዞሮ ዝናብ ስለሆነ አንድ ላይ የመጠቀም እና ሌሎችንም 1 2 3 ብለን ወደ 6 አይነት ያቀረብናቸው ዝርዝሮች አሉ ማለት ነው።
መልካም ዝርዝሮቹን ገፋ አድርገን እንመለከታለን። ዶክተር ፈቃዱ ወደ እርሶ ልመጣ ነው። እንግዲህ በዘላቂነት የውሃን ችግር መፍታት አንድ ነገር ነው፣ ደግሞ በጊዜው ያለ ጥረትን ማሟላት ሌላ ነው። እና የውሃ ነገር ህይወት ነው እንደሚባለው ያለ ውሃ ማደር አይቻልም። እና ኢኮኖሚ ቢባል ህና ቢባል ጤና ቢባል ሁሉም ነገር ከውሃ ጋር የተቆራኘ እንደመሆኑ በጊዜያዊነት ምን አይነት መፍትሄዎች አሉ? የአዲስ አበባንም ሆነ ሌሎች መሰል ከፍተኛ የውሃ እጥረት ያለባቸውን የኢትዮጵያ ከተሞች መደገፍ የሚያስችሉ ጊዜያዊነት የሚታዩትን ብናስቀድም ምንድን ናቸው?
በትክክል ባለፈው ጊዜ በተባበሩት መንግስታት ኮንፈረንስ ላይም ተገኝተን እዛ ካሉት አካዳሚሽን ከህብረተሰቡ ጋር ስናወራ የነበረው ይህንን ነው። ለምን በአሁን ሰዓት ውሃ ችግር አለ እና በጣም ችግር አለ። ስለዚህ ኢሚዲየትሊ ዛሬ ሁሉ ነገር ማቆም አይቻልም። የሰጠናቸውም ትልልቅ ሪኮመንዴሽኖች 4-5 ዓመት ሊፈጁ ይችላሉ ፕሮጀክቶቹ። አሁን ግን በአጭር ጊዜ ውስጥ ሊሆን የሚችለው ውሃን መፍጠር አይቻልም መቼም፣ ወይ ከሌላ ቦታ ማምጣት ነው እንጂ እዛው ከተማ ውስጥ ውሃን መፍጠር ስለማይቻል የከተማው ውሃና ፍሳሽ እንደሚሰራው በፈረቃ ያቺን ውሃ ያለችዋን ሪሶርስ በስነ ስርዓት መጠቀም እንዳይባክን ማድረግ፣ ሁለተኛ ደግሞ ያለውንም የከርሰ ምድር ውሃ ለጊዜውም ቢሆን በጣም ለኢመርጀንሲ ለሆኑ መስሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶች እነሱን ማድረግ ማስቀደም፣ እነሱን አድርጎ ማሳለፍ። የአሁኑን ትልልቅ ፕሮጀክቶችን ሰርተን ትልቁን ሶሉሽን እስክናገኝ ድረስ ያንን ማሳለፍ እና ኤፊሽንሲያችንን ጨምረን ውሃ ሳይባክን ያለውን ውሃ መጠቀም ነው እንግዲህ ያለው አማራጭ። ይሄ በየትንንሽ ከተሞቹም ሊሆን ይችላል። ከዚያ በተረፈ ግን በአጭር የምንመልሳቸው መልሶች ግን ወደ መጥፎ እንዳይሄዱብን ነው የምፈራው። ለምን ብዙ ጊዜ ብዙ ከተማዎች እንደምናየው ሌሎች ሀገሮችም ያደረጉት ውሃን በቦቴ መሸጥ፣ ውሃን በጠርሙስ መሸጥ፣ እሱ ሶሉሽን ሊሆን አይችልም። እያባባሰው ችግሩን እያባባሰው መሄድ ነው እንጂ እዛ ላይ ማተኮቻ ችግሩን ስለሚያባብሰው ያለንን ውሃ በትክክል ተጠቅመን በኤፊሽንሲ ተጠቅመን ትልልቆቹን ፕሮጀክቶች ነገ ዛሬ ሳንል መጀመሩ ይሻላል የሚል ነው እምነታችን።
መልካም ዶክተር ጥሩሰው ወደ እርስዎ ልመለስ። አሁንም አፋጣኝ መፍትሄ የሚፈልጉትን ጉዳዮች ዶክተር ፈቃዱ ተመልክተዋል። በዘለቄታው የምናያቸውን አሁንም እናቆይና ከፍተኛ የውሃ እጥረት ባለባቸው አካባቢዎች ምን አይነት መፍትሄዎች ናቸው ተሞክረው ስራ ላይ ውለው ዛሬ እንደ ምሳሌ ሊወሰዱ የሚችሉ? ቀደም ብዬ እንደጠቆምኩት እዚህ በዩናይትድ ስቴትስ እናንተ ባላችሁባቸው ከተሞችና አካባቢዎች መሰል ችግሮችን ለመቅረፍ ተግባራዊ የሆኑ አጠቃቀሞች አሉ። ምንድን ናቸው እንደው ቀዳሚዎቹ? ተመሳሳይ ችግር ባለባቸው ሌላ አካባቢ የሰሩ በእርግጥም ደግሞ እንደ ኢትዮጵያ ባሉ ሀገሮችም ሊሰሩ ይችላሉ ያላችኋቸው በጥናታችሁም ያመላከታችኋቸው?
እንግዲህ ዞረን ውሃው መምጣት አለበት። ትልቁ እንዳልኩት የገጸ ምድር ውሃ ነው። ፈቃዱም እንዳለው ሌላ ደግሞ ያው ያለንንም በጥሩ ሁኔታ የመጠቀም ሁኔታ ነው። ይሄ እንግዲህ ካለማባከን ጀምሮ አሁን አዲስ አበባ አብዛኛው የሚባክነውም ጠቀም ያለ ነው። ግን አንድ ነገር መረዳት ያለብን የሚባክነውን ውሃ ወይንም ነን ሬቨኒው ነው እኛ የምንለው የማይሸጠውን ውሃ ዜሮ እንኳን ብናደርገው ያለውን የዛሬን ችግር አይፈታም። ምክንያቱም ትልቅ ያደጉ እንኳን ቢያንስ እስከ 10-15 ድረስ ነን ሬቨኒ የሚባለው ወይም የማይሸጥ ውሃ አለ። ይሄ ለብዙ ነገሮች የሚሆን ነው። ለምሳሌ ለስራ ጉዳይ ተብሎ ከትሪትመንት ጋር የተገናኘ ወይም ደግሞ ለፋየር ፋይቲንግ፣ ይሄ ለእሳት አደጋ፣ ሌላ ሌሎች ነገሮች የሚደረጋለ። ስለዚህ ይሄን ብናሳድገው ራሱ ዜሮን ማድረግ አንችልም። ዜሮን ብናደርገውም ትልቁ ልዩነቱ መጀመሪያ እንዳልኩት 40% ስለሆነ አሁን ሽፋኑ የሚወጣ ነገር አይደለም። ሌላው ትክክለኛ አይነት ውሃ መሸጥ አለበት። አሁን አንድ የሚደንቅህ ነገር ለምሳሌ አዲስ አበባና ውሃ አዲስ አበባ ውሃና ፍሳሽ 1000 ሊትር በሰባት ብር ከአስራ አራት ሳንቲም የሸጠ ዛሬ ጊዜ ኦን ዲማንድ በቦቴ ቀደም ያለው የፍቃዱ ያለው 1200 ብር ይሸጣሉ። ይሄ ማለት 165 ጊዜ ማባዛት ማለት ደግሞ አንዳንዱን ይሄን በተመለከተ እኛ በተለይ በጀሪካን የሚኖሩ ሰዎች ፎቅ ላይ ሆነው ብዙ ማጠራቀም ስለማይችሉ አስልተ ነው እዚህ እና አውሮፓ ከሚከፍለው በላይ ነው የሚከፍሉ። እንግዲህ ያ ትልቅ ነው፣ ከ10 እስከ 20 በመቶ የሚሆነው እንደሙዛቸው። ስለዚህ ያንንም ከታሪፍ ጋር የተገናኘ መጠናት አለበት። ደግሞ ለውሃ ድራሹም አንዳንድ ነገሮች ስለሚያስፈልገው ማለት ነው። ፓይፕ ሲሰበር በሱ ነው የሚሰራው። ግን ዞረን ዞረን ትልቁ ከዚህ ከገጸ ምድር ጋር የተገናኘው ውሃ ብቻ ነው ለአንድና ለመጨረሻ ሊቀርፎ የሚችለው። ለምን ብንል ልዩነቱ ትልቅ ስለሆነ፣ የተወሰነች ማምጣት ስንጀምር ግን የዚህ የከርሰ ምድሩን ስለምናሳርፈው ውሃው ቀስ ብሎ ባንካችን ሞላ ማለት ነው። አሁን ምን ማድረግ ያለብን? ከባንክ የምናወጣው በጣም በዛ። እዚህም ሀገር ሰው እንደሚያውቁት ብዙ ካወጣ እንደውም ኔጌቲቭ ክሬዲት እንገባለን ይባላል። ስለዚህ መጀመሪያ የፋይናንስ ሰው መጀመሪያ ክሬዲትን ክፈል እንደሚለው ሁላ እኛ ባንካችንን መጀመሪያ የምናወጣውን ቀንሰን ሌላ ከውጭ ማምጣት ስንችል ብቻ ነው በዘላቀብነት መፍታት የምንችለው። ፍቃዱ ብዙም ብሎታል፣ የማይቻል ነገር የለም። አይቻልም ሲባል የህዳሴን ግድብ ነው ብዙ ጊዜ የማነሳው። መቻሉን ስላሳየን ይሄንን ለአንዴና ለመጨረሻ ጊዜ እንፈተዋለን ብዬ ነው ማስበው። እና አንድ የተናገርነው ነበር፣ ይሄ ሁሉም ተባብሮ መስራት አለበት። አዲስ አበባም አካባቢውም እንደ ኮሚሽን ነገር ያልነው አይ ቲንክ እሷ በጣም አስፈላጊ ነገር ነች ብዬ ገምታለሁ። ስለሰጠህን እድል በጣም አመሰግናለሁ።
እሺ፣ አቶ ሳምሶን በቀሩን ጥቂት ሰከንዶች የመጨረሻውን እድል ለእርስዎ ልስጥ።
ኢትዮጵያ ውስጥ በማህበረሰብ አገልግሎት ላይ የተሰማሩትን በየበረሃው የተንከራተቱ ለሀገር ጥቅም የሚሰሩትን ባለሙያዎች በጣም ላመሰግን እፈልጋለሁ። እኛ ይህንን በበጎ አድራጎት ነው የምንሰራው። ሁላችንም ውጭ ሀገር በብዙ ገንዘብ ተከፋዮች ነን በየሙያችን በተለያየ ሙያችን። ግን ኢትዮጵያ ውስጥ ይህንን ሌት ተቀን ደፋ ቀና የሚሉትን ወገኖቻችን ዜጎች በጣም ትልቅ ክብር እንዳለኝና ምስጋናዬን ለመግለጽ እፈልጋለሁ።
አመሰግናለሁ። እኔም ከእርሶ ልጀምር። አቶ ሳምሶን ደምሴ ተፈራ፣ በስካይፕ ያላችሁ የውሃ ጉዳይ አዋቂዎች ዶክተር ጥርሶ አሰፋና ዶክተር ፈቃዱ ሞረዳ ለጊዜያቸው አመሰግናለሁ። ተስፋ አድርጋለሁ ጅምራችሁ ዳር ይደርሳል፣ እንከታተላለን። ለአሁኑ እግዜር ይስጥልኝ።
እናመሰግናለን።
አድማጮች፣ ውይይቱ አላበቃም። ሙሉውን በድረ ገጻችንና በማኅበራዊ ገጾቻችን ላይ እናኖራለን።
ለዛሬ ቃል ገብተን በእውቁ ብዕረኛ በነቢይ መኮንን እረፍት ሳቢያ ዳግም ለመጪው የራዲዮ መጽሔት ማስተላለፍ ግድ ከሆነብን
የተለያዩ የዓለም መሪዎችንና ታዋቂ ሰዎችን ጨምሮ ብዙዎችን ተመስሎ ከሚጫወተው የኩምክና ባለሙያው እንግዳችን አቢይ መላኩ በመድረክ ስሙ ጃሚና ከቀድሞ የጆንሰን ኤንድ ጆንሰን ምክትል ፕሬዚዳንት ዶክተር ሽፈራው ገብረ ማርያም ጋር የጀመርነውን ቀሪ ወግ በሌላ እሁድ የራዲዮ መጽሔት ቀጠሮ እንገናኝ።
ፍቅር ተደግፌ ቃል ኪዳን ታክፌ ተመች እንደ ውያ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶ
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና አደሩ።
አለሁኔ በፍቅር አለሁኝ እንዳለ and the Thank you.